ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 21 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። አስተናጋጆቻችሁ ሰለሞን ክፍሌና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰለሞን አባተ ነኝ።
ሳውዲ አረቢያ የውጭ ዜጎችን ለማስወጣት የሰጠችውን ገደብ ኢትዮጵያውያን እንዲጠቀሙበት ጥሪ ተላለፈ።
ዜጎቻችን ይህንን ፎታ ጊዜ መጠቀም አለባቸው። ለሁሉም ነገር መጨረሻ ይኖረዋል። ገደብ አልባ የሆነ ፎታ ጊዜ ሊኖር አይችልም።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል። ለአርዕስተ ዜናው ሰሎሞን።
በኢትዮጵያ በሙስና ተጠርጥረው የተያዙ 37 የሥራ ኃላፊዎች ፍርድ ቤት ቀረቡ። በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን ተጎራባች ወረዳዎች መካከል ሕይወት የጠፋበት ግጭት መፈጠሩ ተነገረ። የቀድሞው የአንድነት ለዲሞክራሲና ፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሺ በነጻ ተሰናበቱ የሚሉት ዋና ዋናዎቹ ናቸው።
አመሰግናለሁ ሰሎሞን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በሙስና ተጠርጥረው የተያዙ 37 የኢትዮጵያ መንግሥት የሥራ ኃላፊዎች ትላንት ፍርድ ቤት መቅረባቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ተጠርጣሪዎቹ የ14 ቀናት ተጨማሪ የምርመራ ጊዜ እንደተጠየቀባቸውም ተገልጿል። እስክንድር ፍሬው ተከታዩን አጭር ዘገባ አድርሶናል።
ሰሞኑን በሙስና ተጠርጥረው የተያዙ የሥራ ኃላፊዎች ናቸው ትናንት ፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው የተገለጸው። ሪፖርተር ጋዜጣ በድረገጹ እንዳስነበበው ፍርድ ቤት የቀረቡት የሥራ ኃላፊዎችና ነጋዴዎች ከ1.1 ቢሊዮን ብር በላይ ተጠርጥረዋል። የተጠርጣሪዎቹ ማንነትና ስም ይፋ ሲደረግም ይህ የመጀመሪያው ነው። ተጠርጣሪዎቹ በአዲስ አበባና በፌዴራል መንገዶች ባለስልጣን እንደዚሁም በኢኮኖሚ ትብብር ሚኒስቴር በመታራ በተንዳሆና ኦሞ ኩራ ስኳር ፋብሪካዎች ያገለገሉ የሥራ ኃላፊዎች እንደዚሁም ሌሎች ግለሰቦች መሆናቸውን ማወቅ ተችሏል። ፖሊስ የ14 ቀናት ተጨማሪ የምርመራ ጊዜ ጠይቋል። ፍርድ ቤቱ ይህንን በመፍቀዱም ለነሐሴ 3 ሌላ ቀጠሮ ተይዟል። የቀድሞው የአዲስ አበባ መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ፈቃደ ኃይሌ፣ ከኢትዮጵያ መንገዶች ባለስልጣን ደግሞ አቶ አብዶ መሐመድ፣ ከመታራ ስኳር ፋብሪካ አቶ እንዳልካቸው ግርማ፣ ከገንዘብና ኢኮኖሚ ልማት ሚኒስቴር አቶ ሙሳ መሐመድ፣ ከተንዳሆ ስኳር ፋብሪካ አቶ አበበ ተስፋዬ፣ ከኦሞ ኩራ ስኳር ፋብሪካ አቶ መስፍን መልካሙ ከተጠርጣሪዎቹ መካከል ይጠቀሳሉ። በሙስና የተጠረጠሩ 34 የመንግስት ባለስልጣናትና የሥራ ኃላፊዎች እንደዚሁም ባለሀብቶችና ደላሎች በቁጥጥር ስር መዋላቸውን የኢትዮጵያ መንግስት ያስታወቀው ባለፈው ማክሰኞ ነው። እርምጃው በተሐድሶ እንቅስቃሴ ወቅት የተገባው ቃል ተግባራዊ የተደረገበት መሆኑን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምጽ መግለጻቸው ይታወሳል። እስክንድር ፍሬው ከአዲስ አበባ።
በደቡብ ክልል በአማሮና በኦሮሚያ ክልል ጉጂ ዞን ተጎራባች ወረዳዎች መካከል ግጭት ተፈጥሮ ባለፈው እሁድ ሐምሌ 16 እና ከትናንት በስቲያ ረቡዕ ሐምሌ 19 በተካሄዱ የተኩስ ልውውጦች የ13 ሰዎች ሕይወት መጥፋቱን የሁለቱም ክልሎች ባለሥልጣናት አረጋገጡ። ቤቶች ተቃጥለዋል፣ ከ400 በላይ አባወራዎች ተፈናቅለዋል፣ በርካታ ሰዎችም ቆስለዋል ብለዋል ለቪኦኤ መግለጫ የሰጡት የክልሎቹ መንግስታት ቃል አቀባዮች። የአካባቢው ነዋሪዎች ሁለቱ ህዝቦች ለዘመናት ተጋብተውና ተዋልደው የኖሩ መሆናቸውንና ከዚህ ቀደምም ግጭት አጋጥሞ እንደማያውቅ ገልጸው ለዚህ ከፍተኛ አደጋ የዳረገው ምክንያት ግራ አጋብቶናል ብለዋል። አሁን በቦታው የመከላከያ ሰራዊት ቢገባም ዛሬ ውጥረቱ እንዳየለና መንገድ ዝግ እንደሆነ ያነጋገርናቸው ነዋሪዎች አስረድተዋል። ዝርዝር ዘገባ ይዘናል በመጽሔት።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽን በነጻ አሰናበታቸው። የወቅቱን የአረና ሊቀመንበር አቶ አብርሃ ደስታ ጉዳይንም እንዲቋረጥ አዟል። መለስካቸውማ ዝርዝሩ አለው።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ረፋዱ ላይ ባሰማው ውሳኔ የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሺ እንዲከላከሉ በተበየነው መሰረት ያቀረቧቸውን የሰውና የሰነድ ማስረጃዎች እንደመረመረ አትቶ ክሱን በበቂ ሁኔታ ተከላክለዋል ሲል በነጻ አሰናብቷቸዋል። ጠበቃው አቶ አምሃ መኮንን ጉዳዩን በዝርዝር አስረድተዋል።
አቀረውናቸው ማስረጃዎች ዳንኤል ሽበሺ በሰላማዊ ትግል ላይ ጽኑ እምነት ያለው መሆኑንና ኃይል አማራጭን በተለያየ ጊዜ ሲቃወም የነበረ ለመሆኑን የሚያስረዱ መከላከያ ምስክሮች ነው ያቀረብነው። ፍርድ ቤቱም እነዚሁኑ መከላከያ ምስክሮች ተመልክቶ ነው እንግዲህ የኃይል አማራጭን የማይቀበል የሚያወግዝ እና በሰላማዊ ትግል ላይ የጸና አቋም መሆኑን በሚገባ ያስረዳ ስለሆነ በነጻ እንዲሰናበት የወሰነው።
የፌዴራሉ ጠቅላይ ፍርድ ቤት ከአቶ ዳንኤል ጋራ በተመሳሳይ ሁኔታ እንዲከላከሉ የበየነባቸውን የአረና ትግራይ የወቅቱ ሊቀመንበር አቶ አብርሃ ደስታን ጉዳይ ከፍተኛው ፍርድ ቤት እንዲቋረጥ ትእዛዝ ሰጥቷል። አቶ አብርሃ ደስታን ፖሊስ ፍርድ ቤት እንዲያቀርባቸው በተደጋጋሚ የታዘዘ ቢሆንም ባለመቅረባቸው ፍርድ ቤቱ ይህን ትእዛዝ እንደሰጠ አስታውቋል። ከሁለት ዓመት በፊት የፌዴራሉ አቃቢ ሕግ እነ ዘላለም ወርቅ አገኘው በሚል መዝገብ በአስር ተጠርጣሪዎች ላይ የሽብር ወንጀል ክስ መስርቶ ነበረ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከእነዚህ መካከል አምስት ተከሳሾችን በነጻ አሰናብቷቸው የነበረ ቢሆንም አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታ አቅርቦ በሶስቱ ላይ የታች ፍርድ ቤቱን ውሳኔ አጽንቶ አቶ ዳንኤል ሽበሽና አቶ አብርሃ ደስታ እንዲከላከሉ መወሰኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዜና ክፍለ ጊዜ ነው። በሩዋንዳ ምርጫዎች ከአንድ ሳምንት በኋላ ይካሄዳል ተብሎ ይጠበቃል። እንደ ሌሎች የአፍሪካ ሀገሮች የምረጡኝ ዘመቻ ብዙም ሆታና ሁከት በማይሰማበት በዘንድሮው የሩዋንዳ ምርጫ የወቅቱ ፕሬዚደንት ፖል ካጋሜ በድጋሚ እንደሚመረጡ ታዛቢዎች እየተነበዩ ነው። ፖል ካጋሜ በቅርቡ ዋና ከተማይቱ ኪጋሊና በሌሎችም አካባቢዎች ያካሄዷቸው ዘመቻዎች ቁጥሩ ከፍተኛ የሆነ ሕዝብ የሳቡ ሲሆን ሁሉም ማለት ይቻላል ሰላማዊ እንደነበሩ ተገልጿል። ካጋሜ በ1995 ዓመተ ምህረትና በ2002 ዓመተ ምህረት ፕሬዚደንታዊ ምርጫዎች ከ90% በላይ ድምፅ አግኝተው ማሸነፋቸው ይታወሳል። የካጋሜ ዳግም ምረጡኝ ዘመቻ እየተካሄደ ያለው በቀድሞዎቹ ምርጫዎች የፖለቲካ ተቃዋሚዎችንና ጋዜጠኞችን ለማፈን በመንግስት የተወሰዱ እርምጃዎች ያሳደሩት ፍርሃት ባለበት ወቅት መሆኑን የሂውማን ራይትስ ዋችን ጨምሮ ሌሎችም በርካታ የሰብአዊ መብቶች ተሟጋቾች ይናገራሉ። ካጋሜ ምዕራባዊ ሩዋንዳ ግዛት ውስጥ በአንደኛው ዘመቻቸው ላይ ለእነዚህ ክሶች አስተያየት ሲሰጡ የፍርሃት ድባብ ሰፍኗል፣ ሰውን በብዛት በየዘመቻው እንዲወጣ የሚደረገው በትዕዛዝ ነው የሚሉ ወገኖች አዲሲቱን ሩዋንዳን ስለማያውቁ ነው ብለዋል። ፖል ካጋሜ ኃይሎቻቸው 800 ሺህ ሰዎች ያለቁበትን የ1994 ዓመተ ምህረቱን በአውሮፓውያኑ የዘመን አቆጣጠር ፍጅት ካስቆሙ ወዲህ ሀገሪቱን የሚያስተዳድሩት በአምባገነንነት ነው ተብሎ ይከሰሳሉ። ካጋሜ በዚያች ሀገር ውስጥ ሰላም በማስፈንና ድህነትን ለማጥፋት በተያዘው ጥረት በተጫወቱት ሚና ግን ይመሰገናሉ።
በዩናይትድ ስቴትስ ኮንግረስ የዲሞክራቲክ ፓርቲው አባላት ሪፐብሊካኑን ሴናተር ጆን ማኬንን እያመሰገኑ ናቸው። ምክንያት ትላንት ማታ ለሰባት ዓመታት የዘለቀውንና ኦባማ ኬር በመባልም የሚታወቀውን የጤና ዋስትና ሕግ ለመሰረዝ የቀረበውን ሐሳብ እንዲወድቅ ስለረዷቸው። በሕግ መወሰኛው ምክር ቤት የዲሞክራቶቹ መሪ ቻክ ሹመር ይህንኑ አስመልክተው ሲናገሩ እርሳቸውና ሴናተር ጆን ማኬን ለረጅም ጊዜ በወዳጅነት መቆየታቸውን ገልጸው ማኬን ከዲሞክራቶቹ ጎን ድምፅ ለመስጠት አስደናቂ የጀግንነት አቋም ወስደዋል ብለዋል። የአሪዞናው ሴናተር ጆን ማኬን ትላንት ማታ በሪፐብሊካኖቹ ተዘጋጅቶ በቀረበው የጤና ዋስትና የሕግ ረቂቅ ላይ የተቃውሞ ድምፅ ከሰጡ ሦስት ሪፐብሊካን ሴናተሮች አንደኛው ሲሆኑ ሁለቱ ሌሎች የአላስካዋ ሊሳ መርዶስኪና የሜይኗ ሱዛን ኮሊንስ ናቸው።
የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ሞስኮ ላይ ላጸደቃቸው አዲስ ማዕቀቦች ምላሽ ሰጥቷል። ማዕቀቡ የሚያረጋግጠው ዩናይትድ ስቴትስ በዓለም አቀፍ ጉዳዮች ውስጥ ጠባጫሪ አቋም ያላት መሆኗን ነው ብሏል የሩሲያ መንግስት። የሩሲያ የውጭ ጉዳይ ሚኒስቴር በተጨማሪም በሞስኮ የዩናይትድ ስቴትስ ኤምባሲ የሚሰሩ ዲፕሎማቶችንና የቴክኒክ ባለሙያዎችን ቁጥር ዋሽንግተን ከሚገኙ የሩሲያ ዲፕሎማቶችና የቴክኒክ ሰራተኞች ቁጥር ጋር ተመጣጣኝ እንዲሆን መወሰኑ ተገልጿል። ቅነሳው አሁን በሩሲያ ያሉትን የአሜሪካውያን ዲፕሎማቶች ቁጥር ወደ 455 ዝቅ የሚያደርገው ነው። ከዚህ በተጨማሪም የዩናይትድ ስቴትስ ሞስኮ ያሏትን መጋዘኖችና ሌሎችም የመገናኛ ግቢዋን እንደምትዘጋ ሩሲያ አስታውቃለች። ያጸፋ እርምጃዎችን መርህ ተከትለን የዩናይትድ ስቴትስን ፍላጎት ሊጎዱ የሚችሉ ሌሎች እርምጃዎች የመውሰድ መብታችን የተጠበቀ ነው ሲል የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል።
በመጨረሻም የፓኪስታን ጠቅላይ ፍርድ ቤት የሀገሪቱ ጠቅላይ ሚኒስትር ነዋዝ ሻሪፍ በአስቸኳይ ስልጣን እንዲለቁ አዟል። ፍርድ ቤቱ ይህን ትዕዛዝ ከሰጠ ጥቂት ጊዜ በኋላ ቃል አቀባያቸው ባወጣው መግለጫ ጠቅላይ ሚኒስትሩ ምንም እንኳ ከፍተኛ ቅሬታ ቢኖራቸውም የተሰጠውን ብይን ተቀብለዋል ብሏል። ነዋዝ ሻሪፍ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም ምርጫ ለጠቅላይ ሚኒስትርነት በእጩነት ለመቅረብ ባመለከቱበት ወቅት በውጭ ሀገሮች የነበራቸውን ንብረት አላሳወቁም፣ ቃለ መሐላ ፈጽመው ባቀረቡት ሰነድ ላይም በመዋሸታቸው ለፓርላማ አባልነት ብቁ አይሆንም ሲል የፍርድ ቤት ማዘዣው አትቷል። የእስላማዊት ሪፐብሊኳ የፓኪስታን ፕሬዚደንት ሕገ መንግሥቱ በሚያዘው መሠረት ዲሞክራሲያዊ ሂደቱ መቀጠሉን ለማረጋገጥ አስፈላጊዎቹን እርምጃ በሙሉ የመውሰድ ኃላፊነት አለባቸው ሲልም የጠቅላይ ፍርድ ቤቱ ማዘዣ አክሏል። በሕጉ መሠረት የነዋዝ ሻሪፍ ካቢኔ ይበተንና ፓርላማው አዲስ ጠቅላይ ሚኒስትር እንዲመርጥ በፕሬዝደንቱ ይጠየቃል። ለሰዓቱ ያለን ዜና ይኸው ነው።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 21 2009 ዓመተ ምህረት ምሽት ፕሮግራም ነው።
በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል ባሉት ተጎራባች ወረዳዎች በተነሱ ግጭቶች ባለፈው እሁድ ሐምሌ 16 እና ከትላንት በስቲያ ረቡዕ ሐምሌ 19 በተደረጉ የተኩስ ልውውጦች የ13 ሰዎች ሕይወት መጥፋቱን የሁለቱም ክልሎች መንግስታት አረጋግጠዋል።
ግጭቱ ተመልሶ አገርሽቶ በአጠቃላይ በሰው ሕይወት በንብረትና በሰው አካል ላይ ጉዳት ደርሷል ማለት ነው። እነዚህ ህዝቦች ተከባብረው ተግባብተው እንዳልሽውም ተጋብተው በፍቅር ለበርካታ ለረዥም ዓመታት ኖረዋል።
የመጀመሪያው አቶ አዲሱ አረጋ የኦሮሚያ፣ ተከትለው የተሰሙት ደግሞ አቶ ሰለሞን ኃይሉ የደቡብ ክልሎች መንግስታት ቃል አቀባዮች ናቸው። በመጽሔት ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ
ሳዑዲ አረቢያ የሚገኙ ኢትዮጵያውያን የተሰጠውን ተጨማሪ የአንድ ወር የእፎይታ ጊዜ እንዲጠቀሙና ወደ ሀገራቸው እንዲመለሱ የኢትዮጵያ መንግሥት ጥሪ አሰምቷል። ጊዜው ቢያልፍና የሳዑዲ አረቢያ መንግሥት ዜጎችን በግዴታ ወደ መመለስ ተግባር ቢገባ በሚል እየተደረጉ ያሉ ዝግጅቶች መኖራቸውንም አመልክቷል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ሳውዲ አረቢያ የውጭ ዜጎች አገሯን ለቀው እንዲወጡ ያስቀመጠችው የጊዜ ገደብ ለተጨማሪ አንድ ወር ተራዝሟል። የኢትዮጵያ መንግስት ዜጎች እድሉን እንዲጠቀሙ ጥሪ ያቀረበውም ይህንኑ መነሻ በማድረግ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ያብራራሉ።
ለኢትዮጵያ መንግስት ከዚህ በላይ ትልቅ ብሔራዊ ጉዳይ የለውም። ዜጎቻችን ይህንን እፎይታ ጊዜ መጠቀም አለባቸው። ለሁሉም ነገር መጨረሻ ይኖረዋል። ገደብ አልባ የሆነ የእፎይታ ጊዜ ሊኖር አይችልም።
ከተለያዩ መስሪያ ቤቶች የተውጣጣ ኃይል አቋቁሞ እየተንቀሳቀሰ ያለው የኢትዮጵያ መንግስት ከዚህ በኋላም በርካታ ዜጎች እንደሚመለሱ ተስፋ አድርጓል። በቦሌ አውሮፕላን ማረፊያ የሚታዩ የዕቃ ማስቀመጫ ድንኳኖች፣ ክሊኒኮችና ሌሎችም በዚህ ግብረ ኃይል የሚካሄዱ ዝግጅቶች መሆናቸው ተገልጿል። የወጣቶችና ስፖርት ሚኒስቴር የፕሮቶኮል ኃላፊና የግብረ ኃይሉ አባል አቶ መላኩ ተሰማ ለአሜሪካ ድምጽ እንዳሉት እስካሁን ወደ 70 ሺህ የሚደርሱ ዜጎች ገብተዋል።
የኛ ሀገር ዜጎች ቁጥራቸው 500 ሺህ የሚጠጋ የመኖሪያ ፍቃድ የሌላቸው አካላት ዜጎቻችን አሉ። በአጠቃላይ በህጋዊ መንገድ በራሳቸው ትኬት ቆርጦ የመጡ ሊሴባ ሲወስዶ ተመዝግበው አዋጁን ተከትሎ የመጡ ኢትዮጵያውያን ቁጥር በኢሚግሬሽን በኩል ያለፉ ከ70 ሺህ የሚጠጋ ሰው እንደመጣ ነው እኛ ጋር ያለው መረጃ።
ይህም ሆኖ ግን የተራዘመውን የጊዜ ገደብ የማይጠቀሙ ዜጎች እንደሚኖሩ ተሰክቷል። በቅርቡ የተመለሱና በግብረ ኃይሉ በተዘጋ በተዘጋጀው ማቆያ የሚገኙ አንዳንድ ኢትዮጵያውያን አስተያየትም ይህንኑ ስጋት ያጠናክራል። ሳውዲ አረቢያ አባ አሪሽ በተባለ ስፍራ በሆቴል ጽዳት ስራ ላይ የቆየችው ደስታ ገብረ ሐዋርያ እንደምትለው እህቷን ጨምሮ መምጣት የማይፈልጉ ሰዎች ታውቃለች።
ስንገባ ምን እንበላለን ምን እንጠጣለን ብር የለም ምናምን ይላል። ሁለት አመት አንድ አመት መስራት አለብኝ ካሰራ እንሄዳለን ያሉ። እኔ እንኳን ምንም ብር የለኝም በቃ ሁሉም ተውቼ ሀገሬ መግባት ይቻላል ብዬ መጣሁ።
የሄዱበትን እዳ ስላልከፈሉ ነው ምንም ሰራለን ምንም በላለን ገብተን የሚሉት?
አዎ ብዙ ሳለ ከዛ ሄጁ እዳ በዛ ደግሞ በኢትዮጵያ 50 ሺህ ብር 60 ሺህ ብር አለ እና በቃ እንሄድም ያለ ነው። እኔ እግዚአብሔር ይመስገን እዳ ብቻ ነው የጨረስኩ 10 ሺህ በሪያል ማለት ነው።
እነሱ መምጣት ያልፈለጉት አሁን ስላልጨረሱ ነው?
አዎ
ኢትዮጵያውያኑ እዳ መክፈል ያልቻሉት በቂ ገንዘብም ያልቆጠቡት በዚያ ያሉ ሁኔታዎች አገራቸው እያሉ ከተነገራቸው የተለዩ በመሆናቸው እንደሆነ ተመላሾች ያስረዳሉ። ላለፉት 4 አመታት በዚያው በሳውዲ አረቢያ የቆየችውና በሰው ቤት ተቀጥራ የሰራችው ሌላዋ ተመላሽ አዋ መሐመድ ይሄንን ሐሳብ ካንጸባረቁት አንዷ ናት።
እንደተበከተ አይደለም።
ምን ነበር የተበከሽው? አንቺ ምን አገኘሽ?
ጥም ነገር ነው የነበረበት እንደተበከተ አይደለም። ናፍቆታለም ያን የአረብ ጮታለም እናለ እሰነደ ጥም አይደለም።
በርካታ ዜጎች በተለያዩ ምክንያቶች ባይመለሱና የፎይታ ጊዜው ቢጠናቀቅ የሳውዲ መንግስት ወደ አስገዳጅ እርምጃ ሊገባ እንደሚችል ይገመታል። በግብረ ኃይሉ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ተወካይ የሆኑት አቶ አስመላሽ ገብረ ህይወት ይህንኑ ስጋት ያብራራሉ።
የመጨረሻ ጊዜ ገደብ ይመስለኛል። ስለዚህ አንድ መንግስት እርግስ ካለቀ በኋላ ከባድ ነው። አንደኛ አሰሳ ከቤት ለቤት አዘጋጃለሁ ብለዋል። ሁለተኛ አንድም ንብረት ይዘው የሚወጣ የለም ብለዋል። ይሄ ሆኖ የተገኘ ማለት ነው። ሶስተኛ አሽራ ደጋግሞ አንስቶ እንደሚልካቸው አስቀምጧል። ስለዚህ የባሰ ጉዳት እንዳይደርስ ነው ዲፕሎማሲ ጥረቱ የቀጠለ። አሁንም ጥረቱ ይቀጥላል እንጂ እንደኔ እምነት መጥፎ ይሆናል ግምታለሁ። ዲፖርት የሚደረጉ ብዛት ስላለ
መንግስት ለከፋው ሁኔታም ቢሆን መዘጋጀቱን እየገለጸ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ይሄንኑ ነው የሚገልጹት።
ይሄ ፎይታ ጊዜ አልቆ የሳውዲ መንግስት ባስቀመጠው አሰራር መሰረት ወደ መመለስ ከገባ ሊመጣ የሚችለውን ሁኔታ መቋቋም የሚያስችል ጥረት በመንግስት በኩል እየተደረገ ነው።
እናም ቀጣዩ አንድ ወር በሳውዲ አረቢያ ከሚገኙ ኢትዮጵያውያን ዜጎች አንጻር እጅግ ወሳኙና ብዙ ስራ የሚጠይቅ መሆኑ ይታያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች በተነሱ ግጭቶች ባለፈው እሁድ ሐምሌ 16 እና ከትላንት በስቲያ ረቡዕ ሐምሌ 19 በተደረጉ የተኩስ ልውውጦች የ13 ሰዎች ሕይወት መጥፋቱን የሁለቱም ክልሎች መንግስታት አረጋግጠዋል። ቤቶች ተቃጥለዋል። ከ400 በላይ አባወራዎች ተፈናቅለዋል። በርካታ ሰዎችም ቆስለዋል ብለዋል የክልሎቹ ባለስልጣናት። የአካባቢው ነዋሪዎች ሁለቱ ህዝቦች ለረጅም ዘመናት ተጋብተውና ተዋልደው የኖሩና ከዚህ ቀደምም ግጭት አጋጥሞ እንደማያውቅ ገልጸው ለዚህ ከፍተኛ አደጋ የዳረገው ጉዳይ ግራ አጋብቶናል ብለዋል። አሁን ወደ አካባቢው መከላከያ ሰራዊት ቢገባም ዛሬ ውጥረት እንዳለና መንገድ ዝግ እንደሆነ ይናገራሉ። ጽዮን ግርማ ሁሉንም ወገን አነጋግራ ተከታዩን ዘገባ አጠናቅራለች።
የሁለቱም አካባቢ ነዋሪዎች እንደሚናገሩት በደቡብ ክልል የአማሮ ህዝብ ኮሬ ጎሳና በኦሮሚያ ክልል በጉጂ ዞን አጎራባች ወረዳ ነዋሪዎች መካከል ግጭቱ የተፈጠረው እሁድ ሐምሌ 16 2009 ዓ.ም ምሽት ላይ ነበር። በዚህም የሁለቱ ብሔረሰብ አባላት እርስ በርስ ባደረጉት ውጊያ መሰል ግጭት የሰው ህይወት መጥፋቱ፣ ሰዎች መቁሰላቸውና ቤት መቃጠሉን ነው። ይህ ግጭትም የተረጋጋ መስሎ ሐምሌ 19 በድጋሚ አገርሽቶ በሁለቱ መካከል ከፍተኛ ውጥረት ነግሶ መቆየቱን ይገልጻሉ። በዚህ ለትም ሰዎች ሞተዋል፣ በርካታ ሰዎች ቆስለዋል፣ ቤቶችም ተቃጥለዋል። የኦሮሚያ ክልል በጉጂ ዞን በኩል የ9 ሰው ህይወት ማለፉንና 300 አባወራዎች መፈናቀላቸውን አረጋግጧል። በኦሮሚያ ክልል የሚገኙና ስማቸውን መጥቀስ ያልፈለጉ ነዋሪ በበኩላቸው በዚህ ግጭት ምክንያት በቦታው ወደ ውስጥ ተጠግተው ባያዩ ወደ ሆስፒታል ግን በርካታ ቆስለኛ ሲገባ ማየታቸውን ይናገራሉ።
ከዚህ በፊት ግን በዚህ በሁለቱ ብሔር መካከል ምንም አይነት ችግር ተፈጥሮ አያውቅም። አሁን ይሄ ለመጀመሪያ ጊዜ ነው በጉጂና በአማራው መካከል እንደዚህ አይነት ችግር ሲፈጠር። ከትላንት ወዲያ ከምሽቱ አንድ ሰዓት ጀምሮ ደግሞ መከላከያ በዘልቆ በሁለቱ ብሔር መካከል ገብቶ ግጭቱን አስቆሟል እና ትላንትና ዛሬ በመከላከያ አንጣልቃ ገብነት ነገሩን እንደመረጋጋት ሆኗል።
በደቡብ ክልል በአማሮ በኩል ያሉ ነዋሪ ማነጋገሬ ነበር። እሳቸውም ተመሳሳይ ነገር ይናገራሉ። ሁለቱ ህዝቦች ከቅርብ ጊዜ ወዲህ የመጣ አነስተኛ ለመግባባት እንጂ ከፍተኛ ነገር ተሰምቶበት የሚያውቅ አካባቢ አይደለም ይላሉ። አሁን ግን በዚህ ምክንያት ሰዎች በአካባቢው መንቀሳቀስ እንዳልቻሉም ይገልጻሉ።
ፌደራል ፖሊሶች ገብቶ ነበሩ። ዞሮ ዞሮ የተፈየደው ነገር አልነበረም። አሁን መከላከያ ከትናንት ጀምሮ ገብቷል። ያለውበት አካባቢ አሁን ሰላም ነው። ነገር ግን ከኔ አሁን ቢያንስ 7 ኪሎ ሜትር ላይ ያለው ጦርነቱ እንደቀጠለ ነው ዛሬ የዋለው።
በኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋን ማምሻውን ደውዬ ስለ ሁኔታው አነጋግሬያቸው ነበር።
የግጭቱ መነሻ የኦሮሚያ ክልል እንደሚታወቀው ከሁሉም ክልሎች ጋር ያሉ ያልተካለሉና የግጭት መነሻ የሆኑ የአስተዳደር ወሰኖችን ለማካለል ከየክልሉ መንግስታትና ህዝቦችን ባሳተፈ መልኩ እየሰራ ነው ያለው። በተመሳሳይ መልኩ የተወሰኑ ቀበሌ አካባቢዎች ላይ የወሰን ይገባኛል አለ ማለት ነው፣ ከአማሮ ጋር ማለት ነው። ሶ በዛ ላይ ዲስከሽን እየተደረገ ነው የነበረው። በመሀል ግን ይሄ ኢንሲደንት መነሻው ከጉጂ አካባቢ ከብቶች ጠፍተው ከብት ፍለጋ ወደ አማሮ የተሻገሩ የጉጂ ማህበረሰብ አባላት ነበሩ። ከእነሱ ውስጥ 3 ሰዎች እንደሞቱ ነው በ16/11/2009 የደረሰን መረጃ የሚያመለክተው። ከዚያ በኋላ ነው ግጭቱ እየተባባሰ ያለው። በዛ ሂደት እንግዲህ በ19ም እንደገና ግጭቱ ተመልሶ አገርሽቶ በአጠቃላይ በሰው ህይወት በንብረትና በሰው አካል ላይ ጉዳት ደርሷል ማለት ነው።
ምን ያህል ሰው ነው ጉዳት የደረሰው? አሁን
ባለን ሪፖርት አሁን ድረስ በደረሰ ሪፖርት ምናልባት እየተጣራ ነው ያለው። አሁን ግን ሪፖርት የተደረገልን ካዥዋሊቲ በእኛ በኩል የደረሰ ሞት ወደ 9 ሰዎች ናቸው የሞቱት እስካሁን ያለን ሪፖርት። ወደፊት ቁጥሩ እንግዲህ እየተጣራ ነው ያለበት ሁኔታ ስላለ፣ ግጭቱም ገና ከትላንት ጀምሮ ነው ወደ መርገብና ወደ መረጋጋት የሄደው። ከዛ በተረፈ ወደ 300 የሚሆኑ አባወራዎች ግጭቱ በመነሳቱ ተፈናቅሏል ማለት ነው። ያ እንደሆነ የሁለቱ ክልል መንግስታት እንደገና ደግሞ የጸጥታ አካላት ጋር በመሆን ነገሩን የማብረድ ስራ እየተሰራ ነው ያለው ማለት ነው።
በሁለቱም በኩል ነው 9 ሰው የሞተው?
አይደለም፣ ባለው ሪፖርት በእኛ በኩል ያለው ነው።
በኦሮሚያ በኩል
ያለው እንግዲህ የእነሱ ክልል መንግስት ነው የሚያጣራው። ከኛ ጁሪስዲክሽን ውጭ ስለሆነ ምን ያክል ሰው እንደሞተ የተጣራ መረጃ የለንም። በኢንፎርሜሽን ደረጃ ካልሆነ በስተቀር የተጣራውን መረጃ ከእነሱ ማግኘት ይቻላል።
እዛ አካባቢ አነጋግሬ ነበር ሰዎች እና ወደ 150,000 ይሆናል የተጋባ ነው ራሱ እንደው በሰላም ይኖር የነበረ ህዝብ ነው። ምን እንደሆነ ለእኛም እንቆቅልሽ ሆኖብናል የሚል ጥያቄ ያላቸው
እና የአማሮ ማህበረሰብ ከልዩነቱ ይልቅ በአብዛኛው ማለት ነው የሚጋራቸው ከስነ ልቦና ከአብሮነትም አኳያ የህዝቡ መስተጋብርን አይተን ከሆነ በተለያዩ አጋጣሚዎች በተለያዩ ማህበረሰቦች አካባቢ ግጭቶች ይነሳሉ። የጉጂና የአማሮ ግን በምናይበት ጊዜ ለረጅም ጊዜ ያለው መስተጋብር በጣም ሰላማዊ ወንድማማችነትና ትስስሩ በጣም ጠንካራ ነው የነበረው ማለት ነው።
በተጨማሪም የደቡብ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ ጋር ደውዬ ስለ ሁኔታው ጠይቄያቸው ነበር። በግጭቱ በአጠቃላይ የ13 ሰው ህይወት መጥፋቱን ገልጸው በአማሮ በኩል 4 ሰው ህይወት ጠፍቷል ብለዋል። 19 ሰው ቆስሏል። በመቶ የሚቆጠሩ የባህላዊ ቤቶች ተቃጥለዋል። ሰዎች በዚህ ምክንያት ተፈናቅለዋልም ብለዋል። አቶ ሰለሞንን ስለ ሁኔታው ጠይቄያቸዋለሁ።
ቱር አጣርተው አልጨረሱም። እርግጥ ሰው መፈናቀሉ ግልጽ ነው። የተቃጠሉ ቤቶች አሉ። የተቃጠሉ ቤቶችን ቁጥራቸውን፣ የቤቱን አይነት፣ በተመሳሳይ የተፈናቀሉ የሰው ቁጥር ምን ያህል ነው የሚለውን ክሊር መረጃ የጨረሱ ስለሆነ አላደረሱንም።
በአማሮም አካባቢ ያሉ በጉጂም አካባቢ ያሉ ነዋሪዎችን ስናነጋግር እንደዚህ አይነት ግጭት ተፈጥሮ አያውቅም። የተጋባ ህዝብ ነው፣ ተጋብቶ ተዋልዶ የኖረ ከሌላው አካባቢ እንደውም በጣም የተሻለ ማህበራዊ መስተጋብር የነበረው ህዝብ ነው ብለዋል። እና እንዴት እንደዚህ አይነት ድንገተኛ ግጭት ተከሰተ?
ያገኘችው መረጃ አንዱ ትክክለኛና እውነት ምንድን ነው? እነዚህ ህዝቦች ተከባብረው ተግባብተው እንዳልሽውም ተጋብተው በፍቅር ለበርካታ ለረዥም ዓመታት ኖረዋል። እሱ ትክክለኛ ሀቅና ግነታቸውን በዋናነት በዘላቂነት የሚገልጽ መረጃ ነው። ግን ዞሮ ዞሮ በአንዳንድ ጉዳዮች ላይ ደግሞ አለመግባባቶች አይፈጠሩም ማለት አይደለም። አጠቃላይ ሁኔታውን የሚገልጸው ጥሩ መስተጋበር ያላቸው ተግባብተውና ተረጋግተው አብሮ የሚኖሩ የሚለው አጠቃላይ ሂደቱን ይገልጻል፣ ደግሞ ሁኔታውን ይገልጻል። ነገር ግን አለመግባባት ደግሞ በተለያየ መልኩ ሊፈጠር ይችላል። የመጠኑ ሊለያይ ከቻለ እንጂ ከግጦሽ ጋር ተገናኝተው ከብቶቻችሁ የእኛን እህል በሉ ምናምን በሚሉ ጉዳዮች ላይ አለመግባባቶች ይፈጠራሉ። እርግጥ በዚህን ያህል ሁኔታ ጉዳት ባደረሰ መልኩ ላይሆን ይችላል። ነገር ግን አለመግባባቶች አልነበሩም ወይም ተከስቶ አያውቁም ብሎ መናገር ግን ይከብዳል።
ያማረው ነዋሪ የግጭቱ መጨረሻ እንዳሳሰባቸው ይናገራሉ።
ቢያንስ አሁን ከዛ አካባቢ 150,000 የመዋለድ እና የዝርያ አሁን ከኮሬ ወደ ጉጂ የተቀላቀለበት ሁኔታ ነው ያለው።
ታዲያ እንደዚህ ከሆነ ምንድን ነው አሁን ድንገት እንደዚህ ያመጣው ነገር?
ለእኛም ልንቆሱ የሚችለው ያለው እኔ ቢያንስ የ60 ዓመት አዛውንት ነኝ እና አስቸጋሪ ነው። ይህን ልልሽ በጣም ትንሽ ይከብደኛል።
በኦሮሚያ በኩል ያሉት ነዋሪም በእርግጥ የሰው መብዛት፣ የኑሮ ውድነት፣ ሌሎች ችግሮች አለመግባባት ሊፈጥሩ ይችላሉ። ግን ደግሞ ይላሉ
ብሔሮችና ብሔረሰቦች የተጋጩ የሰው ህይወትና ንብረት መጥፋት የለበትምና መንግስት በዚች ሀገር የህግ የበላይነትን ማስጠበቅ አለበትም። ዜጎቻችን መሞት የለባቸውም። ንብረቶች መውደም የለበትም። ህዝቦች መቻቻል ችግሮች ካለ ደግሞ በህግ አግባብ ችግሮችን መፍታት ሲቻል ሰው መሞት እንደሌለበት ነው።
የሁለቱ አካባቢ ነዋሪዎች በቀያቸው በደረሰው አደጋ በጣም ማዘናቸውን ደጋግመው ገልጸዋል። የሁለቱ ክልል የመንግስት ቃል አቀባዮች ደግሞ ሁኔታውን በዘላቂነት ለመፍታት አብረን በጋራ እየሰራን ነው ብለዋል። ነዋሪዎቹ ዛሬ ያለውን ውጥረት ለማስታገስ የመከላከያ ሰራዊት ገብቶ ቢቆይም የሞት አደጋው የፈጠረው ቁርሾ የባሰ ነገር እንዳያመጣ ከፍተኛ ጥረት መደረግ አለበት ይላሉ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠቅላይ አቃቤ ሕጋቸው ስራቸውን እንዲለቁ ለማድረግ እያዋከቧቸው ነው ተብለው እየተከሰሱ ነው። አሁን ደግሞ አዲሱ የዋይት ሃውስ የኮሚኒኬሽንስ ዳይሬክተር የፕሬዚደንቱን ጽሕፈት ቤት ዋና ኃላፊ ሲዘልፉ ይሰማሉ። አንዳንዶች በትራምፕ አስተዳደር ከፍተኛ ባለሥልጣናት መካከል የሚካሄድ ግልጽ ፍልሚያ ብለው የሚገልጹትን ሁኔታ የአሜሪካ ድምፁ የዋይት ሃውስ ቢሮ ኃላፊ ስቲቭ ኸርማን ዘግቦበታል። ቆንጅታ የታቀርበዋለች።
በትራምፕ አስተዳደር ውስጥ ያለው ክፍፍል አደባባይ ከወጣ ሰንብቷል። ፕሬዚደንቱ ጠቅላይ አቃቤ ሕጋቸውን ጄፍ ሴሽንስን በነቀፋ ጠምደው ይዘዋቸው ከርመዋል። አሁን ደግሞ የዋይት ሃውሱን ዋና ኃላፊ ራይንስ ፕሪበስን አዲስ ተሿሚውና ኃይለኛው የኮሚኒኬሽንስ ዲሬክተር አንቶኒ ስክራሙቺ ተነስተውባቸዋል። ፕሬዚደንቱ በቤተ መንግስቱ ኃላፊያቸው በፕሬበስ ላይ አሁንም እምነት አላቸው ወይ? ይህንን ጥያቄ ጋዜጠኞች ትናንት የዋይት ሃውስ ቃል አቀባይዋን ሳራ ሃከቢ ሳንደርስን ደጋግመው ጠይቀዋቸው ነበር፣ ለማብራራት ፈቃደኛ ሳይሆኑ ቀሩ እንጂ። በኮሚኒኬሽንስ ዲሬክተሩና የቤተ መንግስቱን ሚስጥር ለመገናኛ ብዙሃን ሹክ የሚሉት እሳቸው ናቸው ብለው ባሟቸው በቤተ መንግስቱ ኃላፊ መካከል የተፈጠረውን ውጥረት ሳራ ሃከቢ ሳንደርስ አጣጥለውታል።
ፕሬዚዳንቱ እንዲህ አይነቱን ፉክክር ይወዱታል፣ ያበረታቱታልም።
አንዳንድ ሪፑብሊካን የምክር ቤት አባላት ግን ይሄማ ጤናማ ፉክክር አይደለም ይላሉ። የተወካዮች ምክር ቤት አፈ ጉባኤው ፖል ራያን ራይንስ ፕሪበስ ስራቸውን በደንብ እየሰሩ ነው፣ ፕሬዝደንቱን በሳቸው ላይ እምነት እንዳላቸው እተማመናለሁ ብለዋል። ስለዚህ ሁለቱ ልዩነት ካላቸው ቁጭ ብለው መነጋገር ነው ሲሉ መክረዋል። በፕሬዝደንቱ ጽህፈት ቤት ኃላፊው በኩል ሳይሆን በስራ ጉዳይ በቀጥታ ከፕሬዝደንቱ ጋር የሚገናኙት አዲስ ተሿሚው ስክራሙቺ ከፕሪበስ ጋር ያላቸው ልዩነት ሊፈታ የመቻሉን ነገር ያጠራጠራቸው ይመስላል።
Some brothers are like Cain and Abel. Other brothers can fight with each other and then get along. I don't know if this is repairing.
አንዳንድ ወንድማማችነት የቃየንና የአቤልን አይነት ሊሆን ይችላል። ተጣልተው የሚታረቁ ወንድማማቾችም አሉ። ይሄኛው የሚታደስ አይነት ይሁን አይሁን አላውቅም። የፕሬዝደንት ፋንታ ነው።
ራይንስ ፕሪቨስ በዚህ የስልጣን ግብግብ ተሸንፈው ስራቸውን ቢለቁ በሪፑብሊካን ፓርቲው የብሔራዊ ኮሚቴ ኃላፊነታቸው ወቅት ከሳቸው ጋር ይሰሩ የነበሩና አሁን ዋይት ሃውስ ውስጥ ያሉ ታማኝ ሰራተኞቻቸው ተከትለዋቸው በብዛት ውልቅ የሚሉበት ሁኔታ ሊከሰት ይችላል።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየምሽቱ ከሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ነው። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዝ። ናፈቀኝ በእጅጋየሁ ሽባባው። የዌብና ሶሻል ሚዲያ ፕሮዲውሰራችን ያበባየሁ ገበያው ግብዣ ነበር። የጂጂ ናፈቀኝ እናመሰግናለን። የምሽቱ ፕሮግራም ፕሮዲውሰር ብርሃን ኃይሉ ነች። የምናስተናግዳችሁ ሰለሞን ክፍሌና ሰለሞን አባተነን። አሁን ከምሽቱ 3:35 ሊሆን ጥቂት ሰከንዶች ይቀራሉ። የሰዓቱን ዋና ዋና የዓለም ዜና ሞክሼ አሰማናል።
በሙስና ተጠርጥረው የተያዙ 37 የኢትዮጵያ መንግስት የሥራ ኃላፊዎች ትላንት ፍርድ ቤት መቅረባቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ተጠርጣሪዎቹ የ14 ቀናት ተጨማሪ የምርመራ ጊዜ እንደተጠየቀባቸውም ተገልጿል። በደቡብ ክልል በአማሮና በኦሮሚያ ክልል ጉጂ ዞን ተጎራባች ወረዳዎች መካከል ግጭት ተቀስቅሶ ለሁለት ቀናት ማለትም እሁድ ሐምሌ 16 እና ረቡዕ ሐምሌ 19 በተካሄደ የተኩስ ልውውጥ የ13 ሰዎች ሕይወት መጥፋቱን የሁለቱ ክልል መንግስታት አረጋግጠዋል። ቤቶች ተቃጥለዋል፣ ከ400 በላይ አባወራዎች ተፈናቅለዋል፣ በርካታ ሰዎችም ቆስለዋል ብለዋል ባለሥልጣናቱ። የአካባቢው ነዋሪዎች ሁለቱ ሕዝቦች ለረጅም ዘመናት ተጋብተውና ተዋልደው የኖሩ ከዚህ ቀደም ግጭት አጋጥሞ እንደማያውቅ ገልጸው ለዚህ ከፍተኛ አደጋ የዳረገው ምክንያት ግራ እንዳጋባቸው ተናግረዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ ዳንኤል ሽበሽን በነጻ አሰናብቷል። የወቅቱን የአረና ሊቀመንበር አቶ አብርሃ ደስታ ጉዳይንም እንዲቋረጥ አዟል።
አመሰግናለሁ ሰሎሞን ለሰዓቱ። ዋና ዋና የዓለም ዜና አርዕስተ ዜና አሁን ከምሽቱ 3:37 ሊሆን ነው አዲስ አበባ ላይ። 4 ሐምሌ 21 2009 ዓ.ም ዋሽንግተን ዲሲ እና አካባቢዋ ከቀኑ 8:37 ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ይህ የሚጠናቀቀው የአውሮፓውያኑ ጁን ወይም ወርሃ ሐምሌ በዩናይትድ ስቴትስ ፍሪደም ኦፍ ኢንፎርሜሽን አክት ማለትም መረጃ የማግኘት ነጻነት ሕግ ሥራ ላይ የዋለበት 50ኛ ዓመት ነው። ሕጉ የመንግሥት አሰራር ግልጽ እንዲሆን ቃል የሚገባና ከዩናይትድ ስቴትስ መንግሥት መረጃ ለማግኘት ለሚጠይቅ ማንም ሰው እንዲለቀቅለት የሚያዝ ስር ነቀል ጽንሰ ሐሳብ ያለው ሕግ ነው። ከመንግስት መረጃ የማግኘት መብት ሊነፈግ የሚችለው ከግል ገመናና ከብሔራዊ ጸጥታ ጋር የተያያዘ ከሆነ ብቻ ነው። ከነዚህ ውጪ የሆኑ የመንግስት መረጃዎችን ግለሰብ ከጠየቀ ሊለቀቁለት ይገባል ነው የሚለው መረጃን የማግኘት ነጻነት ህግ Freedom of Information Act። በዩናይትድ ስቴትስ መረጃ የማግኘት ነጻነት ለጋዜጠኞች በጣም ጠቃሚ ህግ ነው። ምንም እንኳ ጋዜጠኞች መረጃ ከመንግስት ለመጠየቅ ይህን ህግ የሚጠቀሙት ከ10% ያነሰ ጊዜ ቢሆንም ህዝቡ ስለሚያስተዳድረው መንግስት እንዲያውቅ በማስቻል ህጉ ከፍተኛ ጫና ፈጥሯል። ሪፖርተራችን አራዲታ ዱኔላሪ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
ጋዜጠኞች ዩኤስ ፍሪደም ኦፍ ኢንፎርሜሽን አክት ማለትም በዩናይትድ ስቴትስ መረጃዎችን የማግኘት መብት ህግ ለስራቸው እንደ ዋናው ቁልፍ ይመለከቱታል። ባስፊልድ የተባለው የድረገጽ ዜና መርማሪ ዘጋቢ ጄሰን ሊዮፖርድ የግል ተመክሮውን ያስረዳል።
I know from first-hand experience that I've been able to
ከራሴ ተሞክሮ በዚህ ህግ በጣም ብዙ የመንግስት መረጃዎችን ለማግኘት ችያለሁ። ለምሳሌ ስራቸውን በትክክል ስለማያከናውኑ የመንግስት መስሪያ ቤቶች፣ ገንዘብ ስለሚያባክኑ፣ ማጭበርበር ስለሚፈጸምባቸው፣ በስልጣን ስለመባለግ ሁሉ መረጃዎች አግኝቻለሁ።
ጄሰን ሊዮፖርድ ለአሜሪካ ውጭ ጉዳይ መስሪያ ቤት ባቀረበው ጥያቄ መሰረት ነው በሺዎች የሚቆጠሩ የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ኢሜሎች ለህዝብ እይታ የተለቀቁት። በዚያን ጊዜ የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ የነበሩት ጆን ከርቢ ያስታውሳሉ።
The State Department will make publicly available online approximately 1000 additional pages.
የአሜሪካ ውጭ ጉዳይ መስሪያ ቤት ከቀድሞዋ ውጭ ጉዳይ ሚኒስትር የኢሜል አድራሻ ወደ 1000 የሚሆኑ ተጨማሪ ገጾችን ለህዝብ ይፋ አድርጓል።
ኢሜሎቹ ለህዝብ ይፋ በመደረጋቸውም ከፍተኛዋ የአሜሪካ ዲፕሎማት ክሊንተን ለከፍተኛ የመንግስት ስራ የግል ኢሜላቸውን ይጠቀሙ እንደነበር ተጋለጠ። የበስፊልድ ጋዜጠኛ ጄሰን ሊዮፖልድ እንድምታውን ያብራራል።
I felt that these emails would provide the public with great insight into
Mrs. Clinton በምን ሁኔታ ስራቸውን እንደሚሰሩ እነዚህ ኢሜሎች ህዝቡን ጥልቅ ግንዛቤ ያስጨብጣሉ የሚል እምነት አደረብኝ። ሴትየዋ ውጭ ጉዳይ ሚኒስትር ሆነው እንዴት ስራቸውን እንደሚያከናውኑ ደግሞም እጩ ፕሬዝዳንት ስለነበሩ ህዝብ ሊያውቅ ይገባል። የሚያሳዝነው ግን ህዝብ ስለ ስራቸው እንዲያውቅ ያደረኩት ጥረት ትኩረት ሳይሰጠው ህዝብ አነጋጋሪው ጉዳይ ለኦፊሴላዊ ስራ የግል ኢሜል አድራሻቸውን መጠቀማቸው ሆነ።
ምንም እንኳን US Freedom of Information Act ህግ ከሆነ 50 አመታት ቢሞላውም መንግስት መረጃዎችን በሚስጥር መያዙ ከጊዜ ወደ ጊዜ እየጠነከረ ሄዷል። ይህም መረጃዎችን ተከለከል የሚል የፍርድ ቤት ክስ እንዲጨምር አድርጓል። አደም ማርሻል የፕሬስ ነጻነት ጋዜጠኞች ኮሚቴ አባል ናቸው።
What the data that we have shows is that over the course of the last decade
ያለፉት 10 አመታት ዘገባዎች እንደሚያሳዩት መንግስት የተለያዩ ምክንያቶችን በመጥቀስ ምስጢራዊ ናቸው ብሎ የሚከለክላቸው መረጃዎችና ጋዜጠኞች መረጃ ለማግኘት የሚያቀርቧቸው ጥያቄዎች ሲታዩ መረጃ መከልከል እየጨመረ ሄዷል።
አደም ማርሻል የዩናይትድ ስቴትስ የመረጃዎች ነጻነት ህግ እንደተጣሰ በሚገመትበት ጊዜ በህግ ጥብቅና ከሚቆሙ አንዱ ናቸው። ዩናይትድ ስቴትስ ግልጽ የሆነ መንግስታዊ አመራር ሊኖራት ብዙ ይቀራታል ይላሉ።
The problem is that in practice when you get into the bureaucracy of federal agencies and when you get
ችግሩ የሚከሰተው ጉዳዩ በገብር ሲታይ ነው። የፌደራል መስሪያ ቤቶች ቢሮክራሲ ውስጥ ስትገባ፣ የፍርድ ቤት ሰጣ ገባ ውስጥ ስትገባ መረጃዎችን ነጻ ማድረግ ከባድ ችግር ነው።
የሆነ ሆኖ ማርሻል ጋዜጠኞችና የሲቪል ማህበረሰብን የሚወክሉ ድርጅቶች የመረጃ ፍሰትን ለማሳለጥ ግፊታቸው ይቀጥላል የሚል ተስፋ ያስተጋባሉ።
The journalists here and the civil society groups are so committed to force.
ምንም እንኳን ጋዜጠኞችና የሲቪል ማህበረሰብ ቡድኖች መረጃ የማግኘቱ መንገድ ዘገምተኛና አንዳንዴም ተስፋ አስቆራጭ ነው ብለው ቢያምኑም ለማሻሻል ቁርጠኝነትና ትጋት አላቸው። ስለዚህ ይህ ብዙ ተስፋን የሚሰጥ ነው።
እድሜው 50 አመታት ያስቆጠረው US Freedom of Information Act ማለትም የዩናይትድ ስቴትስ መረጃዎችን የማግኘት መብት ህግ ጋዜጠኞች ለህዝብ መረጃ እንዲያቀርቡ እንዲሁም መንግስት ተጠያቂ እንዲሆን ጠቃሚ መሳሪያ መሆኑ ይቀጥላል።
የያዝነው ይህ የሚጠናቀቀው የአውሮፓውያኑ ጁላይ ተብሎ እንዲስተካከል ከይቅርታ ጋር ጠይቃለሁ።
አድማጮች፣ ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢዋ አዳነች ፍሳሐዬ ናት።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ድርቅን ለመከላከል የምታደርገው ጥረት፣ የኢትዮጵያን ወጣቶች ጫት መቃም በወረርሽኝ ደረጃ መታየቱ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
የክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ የራብ ሁኔታን ስለመቃወም ካወጣው ተከታታይ ጽሑፍ የመጀመሪያው ክፍል በኢትዮጵያ በማደጋስካርና በሶማሊላንድ ስለታየው ተምሳሌት ይገልጻል። ከ20 ሚሊዮን በላይ የሚሆኑ ከየመን እስከ ታንዛኒያ ድረስ ባሉት ሀገሮች የሚኖሩ ሰዎች የራብ አደጋ እንደተደቀነባቸው ከሁለተኛው የዓለም ጦርነት ወዲህ ያልታየ አይነት ሰብአዊ ቀውስ እንደሆነ የረድኤት ሰራተኞች እንደሚናገሩም ጽሑፉ ያወሳል። ካለፉት 210 ዓመታት ወዲህ ግን የረሃብ ተምሳሌቶች ይታዩባቸው የነበሩ ሀገሮች የማህበረሰቦችን የመቋቋም ዘዴን በማዳበር ረሃብን ለማስወገድ እየጣሩ ናቸው ይላል ጽሑፉ። አዲስ አበባ ያደገችና ያበበች ሲሆን 600 ማይል ርቆ የሚገኘው የሶማሊያ ክልል ግን ተርቧል ውሃም ተጠንቷል ይላል ጽሑፉ ቢያንስ ከአንድ አመት በላይ ለሆነ ጊዜ በአካባቢው በቂ ዝናብ አልተገኘም በዮት የተረፉት ከርቶችና ግመሎች አጥንታቸው ይታያል በሶስት አመታት ውስጥ በአገሪቱ ከባድ ድርቅ ሲከሰት ያሁኑ ሁለተኛው ነው መንግስትና የሰብአዊ ረድኤት አገልግሎቶች ወደ 8 ሚሊዮን የሚጠጉ ኢትዮጵያውያን በአሁኑ ወቅት አስቸኳይ ረድኤት እንደሚያስፈልጋቸው ይናገራሉ። ይህ አሃዝም ከፍ ሊል ይችላል የሚል ግምት አለ ሲል የክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ ወጣ ጽሑፍ ገልጿል።
የ80 ዓመት ዕድሜ ሽማግሌ ነኝ ሆኖም እንዲህ አይነት ድርቅ አይቻላውቅም ሲሉ አቶ አብዱላሂ አብዲ መናገራቸውን ጽሑፉ ጠቅሷል። ኢትዮጵያ በምዕራቡ ዓለም ዘንድ እንደ አውሮፓ አቆጣጠር በ1970ዎቹና 80ዎቹ ዓመታት በነበሩት አስከፊ የረሃብ ገጽታዎች አይን ስትታይ ቆይታለች። በአሁኑ ወቅት ግን የኢትዮጵያ ገጽታ መዲናዋን አዲስ አበባን ይመስላል። ሀገሪቱ አሁንም የአርሶ አደሮች ሀገር ብትሆንም ማለት በእርሻ ኢኮኖሚ ብትተማመንም በዓለም ደረጃ እጅግ ፈጣን የኢኮኖሚ እድገት ካስመዘገቡት ሀገሮች አንዷ ሆና ቆይታለች። ያሳየችውን እድገት ተጠቅማ የትምህርት እድል አራምዳለች። ዲሞክራሲያዊ በሆነ መንገድ ባይሆንም እንኳን በሽታንና አስከፊ ድህነትን እጅግ ቀንሳለች። አስቀድሞ በማስጠንቀቅና ፈጣን ምላሽ በመስጠት ተግባሯ ኢትዮጵያ የክልሉ ተምሳሌት ሆናለች። በታሪኳ አስከፊ የተባሉ ድርቆች መላ ሀገሪቱን ቢያዳርሱም በሀገሪቱ መንግስት የተመራ የድርቅ መከላከል ምላሽ የድርቁን ቀውስ ለመቆጣጠር ወደሚያስችል ደረጃ ሊያወርደው ችሏል። በደቡብ ሱዳንና በሶማሊያ የገባው ተመሳሳይ ይዘት ያለው አስከፊ ድርቅ ግን የሁለቱን ሀገሮች ህዝቦችን በረሃብ አፋፍ ላይ እንዲሆኑ አድርጓል በማለት ክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ የወጣው ጽሑፍ አስገንዝቧል።
ባለፈው ዓመት ኢትዮጵያ ውስጥ ገብቶ የነበረው ድርቅ ከ30 ዓመታት በፊት ተከስቶ የነበረውን ያህል አስከፊ ቢሆንም በአሁኑ ወቅት ሀገሪቱ ጠንካራ ኢኮኖሚ ይዘት ስላላትና በበለጠ የተረጋጋች ሀገር በመሆኗ በውጪ ረድኤት ብቻ ሳትተማመን አብዛኛውን እርዳታ ለህዝቧ ለማቅረብ ችላለች ሲሉ በኖርዌይ የህይወት ሳይንስ ዩኒቨርሲቲ ፕሮፌሰር ስቴን ሆልደን ማስገንዘባቸውን ጽሑፉ ጠቅሷል። ባለፈው ዓመት ኢትዮጵያ ውስጥ ድርቅ በገባበት ወቅት የኢትዮጵያ መንግሥት ከ700 ሚሊዮን ዶላር በላይ የሚሆን የራሱን ገንዘብ አውጥቷል። ከዓለም ማኅበረሰብ ከተገኘው ረድኤት ወደ ግማሽ የሚጠጋ ገንዘብ ነው። ይህ ገንዘብ ደግሞ ለአገሪቱ አጠቃላይ እድገት ከተመደበው የተወሰደ በመሆኑ ለአገር እድገት ከተመደበው ገቢ ተቀነሰ ማለት መሆኑን ጽሑፉ ያወሳል። 8 ሚሊዮን የሚሆኑት በድህነት የሚኖሩ ኢትዮጵያውያን ደግሞ በመጥፎ ወራት ወቅት ትምህርት ቤቶችን፣ የጤና ጣቢያዎችን በመገንባት ሥራ እንዲሁም በመንገድ ሥራና በጉድጓድ ቁፋሩ እንዲሰማሩ በማድረግ የተወሰነ ገንዘብ ወይም ምግብ ይሰጣቸዋል ሲል የክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ ወጣው ጽሑፍ ገልጿል።
ኒውዮርክ ታይምስ ጋዜጣ ላይ የወጣ ጽሑፍ በበኩሉ ኢትዮጵያ ውስጥ ጫት መቃም እየተስፋፋ መሆኑን ይገልጻል። በኢትዮጵያ ጫት መቃም አዲስ ነገር አይደለም። ይሁንና ሙስሊሞች በሚበዙበት አካባቢ ነበር የሚዘወተረው። ሙስሊሞች በተለይም በረመዳን ጾም ወቅት የጸሎት ጊዜያቸውን ለማራዘም እንዲረዳቸው ሲሉ ጫት ይቅማሉ። ከቅርብ ዓመታት ወዲህ ግን የአማራ ክልልን ወደ መሳሰሉት የኦርቶዶክስ እምነት ተከታዮች ወደሚበዙባቸው አካባቢዎች እንዲሁም ወደ ገጠር አካባቢዎች መስፋፋቱን ባለሥልጣኖችና ተመራማሪዎች ይናገራሉ። ወጣቶች ጫት የሚቅሙትም ከቤተሰቦቻቸው ተደብቀው ነው ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። ጽሑፉ በመቀጠል የኢትዮጵያ ባለሥልጣኖች እንደሚሉት እጅግ አሳሳቢ የሆነው ጫት የሚቅሙት ወጣቶች ብዛት ነው። ከመላ ኢትዮጵያ ወጣቶች በግማሽ ጫት ይቅማሉ። የሀገሪቱ ባለሥልጣኖች ችግሩ ወረርሽኝ ሆኗል ይላሉ ሲል ጠቅሷል። የሀገሪቱን መንግስት የሚያሳስበው ለሀገሪቱ እድገት አስፈላጊ የሥራ ኃይል የሆኑት ወጣቶች ጫት ቃሚነት ከአስር ዓመታት ባነሰ ጊዜ ውስጥ ሀገሪቱን ወደ መካከለኛ ገቢነት ከፍ እንድትል የሚደረገውን ጥረት ሊያሰናክል ይችላል በሚል ነው። ጫት መቃም ሕገ ወጥ አይደለም፣ እንዲያውም መንግስት ትልቅ ገቢ ያገኝበታል። ይሁንና የጫት መቃም ልምድ በሀገሪቱ መስፋፋት አሳሳቢ ሆኗል።
1.2 ሚሊዮን ኤክር የሚሆን መሬት ለጫት ተክል ተመድቧል። ከ20 ዓመታት በፊት ከነበረው ወደ 3 እጥፍ ይጠጋል። ጫት በእያንዳንዱ ኤክር የሚያስገኘው ገቢ ቡናን ካካተቱ ሌሎች ምርቶች ከሚያስገኙት ልቆ እንደሄደ የአፍሪካ ጥናቶች ተመራማሪ ገሰሰ ደሴ መናገራቸውን ጽሑፉ ጠቁሟል። ይህ ሁኔታ ታዲያ በብዙ ሺህ የሚቆጠሩ አርሶ አደሮች ጫት ወደ ማምረት እንዲያመሩ ማድረጉን ጽሑፉ አውስቷል። የኢትዮጵያ መንግስት የሀገሪቱን ገጽታ ለመለወጥ በሚያደርገው ጥረት የኢንዱስትሪ ፓርኮችን፣ መንገዶችን፣ የባቡር ሀዲዶችን፣ አይሮፕላን ማረፊያዎችን፣ የአፍሪካ ትልቁ ህዳሴ ግድብን የመሳሰሉት ሌሎች መሰረተ ልማቶችን ለመገንባት በቢሊዮን ዶላሮች የሚቆጠር ገንዘብ አፍስሷል። በአገሪቱ ዙሪያ ባሉት ከተማዎች ሰማይ ጠቀስ ህንጻዎች እንደ አሸን እየፈሉ ናቸው። ከህንጻዎቹም ጋር ዳንስ ቤቶች፣ ምግብ ቤቶችና መዝናኛ ቦታዎች እየተከተሉ ናቸው። በመንግሥት አሃዝ መሠረት የአገሪቱ ኢኮኖሚ ከአስር ዓመታት በላይ ለሆነ ጊዜ በአስር ከመቶ ሲያድግ ቆይቷል። ይሁንና በአንድ መቶ ሚሊዮን ከሚገመተው የኢትዮጵያ ህዝብ ብዛት ሰባ ከመቶውን የሚይዙ የኢትዮጵያ ወጣቶች የዚህ ሁሉ ውጤት ተቋዳሾች ሆነው አይሰማቸውም። በቂ የሥራ ቦታዎች የሉም በማለት ያማርራሉ። በዛ ምክንያት ብዙውን ጊዜ ከመንግሥት የሚሰሙትን የእድገት አሃዝን ይጠራጠራሉ። ለጊዜ ማሳለፊያ ጫት የሚቁሙትም ለዚህ ነው በማለት ብዙ ሰዎች ይናገራሉ ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ አስነብቧል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አመሰግናለሁ አዳነች። ወደ ተከታዩ ዘገባ ርዕስ እናልፋለን። የኬንያ ምርጫ።
የኬንያ ምርጫ በሁለት ሳምንት ጊዜ ውስጥ ይካሄዳል። ታዲያ ሰኞ ዕለት ፕሬዝደንታዊ እጩዎች በቀጥታ በቴሌቪዥን በሚተላለፍ ዝግጅት ክርክር የሚያካሂዱበት መሰናዶ ተዘጋጅቶ ነበር። ዳሩ ግን ዋናው የተቃዋሚ ጎራ ፕሬዝደንታዊ እጩ ተፎካካሪ ራይላ ኦዲንጋ ክርክሩን መድረኩ ላይ ብቻቸውን ተያይዘው ታይተዋል። በምን ምክንያት? ዋናው ተፎካካሪያቸው ስልጣን ላይ ያሉት ፕሬዝደንት ኡሁሩ ኬንያታ በክርክሩ ላይ ለመገኘት ፈቃደኛ ባለመሆናቸው። መሐመድ ዩሱፍ ከናይሮቢ ለቪኦኤ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ተቃዋሚ መሪ ራይላ ኦዲንጋ ብቻቸውን የክርክሩን መድረክ ይዘው ለአንድ ሰዓት ተኩል ያህል ከአከራካሪዎቹ የሚቀርቡላቸውን ጥያቄዎች ሲመልሱ ቆይተዋል።
I am running here because of my commitment to change this country.
የምወዳደረው የአገሬን ሁኔታ ለመቀየር ቁርጠኛ ውሳኔ ያደረግኩ ሰው ስለሆንኩ ነው። እኔ ለለውጥ የቆምኩ ነኝ።
ኬንያ ውስጥ እያሻቀበ ላለው የኑሮ ውድነት መፍትሄ እንደሚፈልጉ፣ ሙስናን እንደሚዋጉና አስተዳደራቸው ውስጥ የሚሰሩ ሰዎች ዞር ብለው ከመንግስት ጋር የተያያዘ የንግድ ስራ ላይ እንዳይሰማሩ እንደሚያግዱ ተቃዋሚ መሪው ቃል ገብተዋል። አሁን ስልጣን ላይ ያለው መንግስት ላሉት ግዙፍ የሆኑ የመሰረተ ልማት ፕሮጀክቶች ከመጠን በላይ ብድር ውስጥ እየገባ ነው ሲሉ ራይላ ኦዲንጋ ከሰዋል። ክፋቱ ይህንን ሐሰት ብሎ የሚሟገት በቦታው አልነበረም። በመጪው ምርጫ ለሚፎካከሯቸው ለፕሬዝደንት ኡሁሩ ኬንያታ የተዘጋጀው መናገሪያ ባዶውን ነው የቆመው። ኬንያታ በክርክሩ ላለመሳተፍ የወሰኑት በክርክሩ ደንቦችና በአፈጻጸሙ ስላልተደሰቱ መሆኑን ረዳቶቻቸው አስታውቀዋል። ኪማኒ ኢቺንግዋ ከማዕከላዊ ኬንያ የሆኑ የፓርላማ አባል ናቸው። ፓርቲያቸው ከገዢው ኢዮቤልዩ ጥምረት አጋር ፓርቲዎች ውስጥ አንዱ ነው።
We have told you we need to lay out this debate in a certain way that will be fair to everybody.
ክርክሩን ለሁሉም ፍትሃዊ በሆነና ኬንያውያን በግለሰቦች ተክለ ሰውነት ግዝፈት ሳይሆን በነጥቦች ላይ ተመርኩዘው መወሰን እንዲችሉ እድል በሚሰጥ መንገድ አዘጋጁት ብለናችኋል። ፖለቲካዊ ስሜት በጦዘበት ሀገር የሰዎችን ስሜት በሚቆሰቁስ መንገድ መሆን የለበትም። ነገር ግን ያን መርህ በተመለከተ የክርክሩ አደራጆች ሌላ ዓላማ ስላላቸው ጥያቄያችንን ለመቀበል ፈቃደኛ አልሆኑም።
ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ እንዳመለከተው ፕሬዝደንቱ ከኬንያውያን ጋር በቀጥታ ለመነጋገር ውሳኔ አድርገዋል። ከምርጫው ቀን በፊት ባሉት ቀናት በ40 የራዲዮ ጣቢያዎች ቀርበው መግለጫ ለመስጠት እቅድ እንዳላቸውም ተነግሯል። ከተቀሩት ከስድስቱ ፕሬዝደንታዊ እጩዎች መካከል ሶስቱ በሰኞው ክርክር በመጀመሪያው ክፍል ተሳትፈዋል። ዋናው ተቃዋሚ መሪ ራይላ ኦዲንጋ ለፕሬዝደንትነት ሲወዳደሩ ይሄ አራተኛ ጊዜያቸው ነው የሚሆነው። እጅግ የተቀራረበ ፉክክር እንደሚሆንም ይጠበቃል።
ክርክሩ በመራጮች ውሳኔ ላይ ምን አንደምታ እንደሚኖረው ግን ለአሁኑ ግልጽ አይደለም። ኬንያ ውስጥ አሁንም ቢሆን መራጮች ለህዝብ ተመራጭነት ለሚቀርቡ ተፎካካሪዎች ድጋፍ የሚሰጡት በብሔረሰብና በክልላዊ ማንነታቸው ላይ በተመሰረተ ታማኝነት መሆኑ ያለ ነገር ነው። ራይላ ኦዲንጋ በክርክሩ ማለት ብቻቸውን በቆሙበት ክርክር በአገር ልጅነት አስተሳሰብ ሲሉ ገልጸውታል። የሆነ ሆኖ ማንን እንደሚደግፉ ገና ያልወሰኑ መራጮችም አሉ። ኢንፎትራክና ሳይኖቬት የተባሉ ድርጅቶች በቅርቡ ባወጡት የህዝብ አስተያየት ግምገማ መሰረት ከጠቅላላው መራጭ ወደ 5% ይሆናሉ። ኬንያዊ የፖለቲካ ተንታኝ ባራክ ቡኑካ እንዳመለከቱት ራይላ ኦዲንጋም በሰኞው ክርክር ላይ ያነጣጠሩት በእነዚህ ገና ማንን እንደሚመርጡ ባልወሰኑ ድምጽ ሰጪዎች ላይ ነው።
The government missed an opportunity to state its position.
መንግስቱ አቋሙን ለማሳወቅ የነበረውን እድል አባክኖታል። እነዚህ ሰዎች የተናገሩትን ፉርሽ ለማድረግ ድክመት ወይም ውድቀት የሚለው ካለ ለመናገር ጥሩ አጋጣሚ ነበረው።
ኬንያውያን እንደ አውሮፓውያን አቆጣጠር ነሐሴ 8 የፊታችን ማክሰኞ ሳምንት ነው የሚሆነው ድምጻቸውን ይሰጣሉ። ራይላ ኦዲንጋ ነጻ ፍትሃዊና ተአማኒ በሆነ ምርጫ የሚመጣውን ውጤት እቀበላለሁ ሲሉ ቃል ገብተዋል።
ክቡራትና ክቡራን አድማጮች አሁን አጠራጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር ከ19 ሳንቲም ተመንዝሯል። ዛሬ የባንክ የመሸጫ ዋጋ 23 ብር ከ66 ሳንቲም ነው። አንድ ዩሮ 27 ብር ከ11 ሳንቲም፣ አንድ የእንግሊዝ ፓውንድ 30 ብር ከ47 ሳንቲም ነው። ምንጭ የኢትዮጵያ ብሔራዊ ባንክ ነው። የዛሬ ምንዛሪ ዝርዝር ነው። www.nbe.gov.et ብትገቡ 18 ምንዛሪዎችን የያዘ ዝርዝር ታገኛላችሁ። ኒውዮርክ ላይ በኋላ የዓለም ነዳጅ ዋጋ መሰረት ዛሬ አንድ በርሜል ድፍድፍ ዘይት 49 ዶላር ከ04 ሳንቲም ነው። አንድ ግራም ወርቅ 40 ዶላር ከ80 ሳንቲም ነው። ከያሁ ዌዘር ባገኘሁት መረጃ ነገ ቅዳሜ ሐምሌ 22 2009 ዓ.ም ተመረጥ አዲስ አበባ ዝናባማ ትሆናለች። ነጎድጓድ ማያጣትም። ሙቀቷ ከፍተኛው 18 ዝቅተኛው 10 ዲግሪ ሴልሺየስ ነው የሚሆነው። ለወትሮ እጅግ ድንቅ የሆነው የኢትዮጵያ ሜትሮሎጂ ኤጀንሲ ዌብሳይት www.ethiomet.gov.et ይህንን ሰሞን በአግባቡ የታደሰ አይመስለኝም። ለማንኛውም የሚመለከታችሁ ባለስልጣናትና ኃላፊዎች ይህን መረጃ ታገኛላችሁ ብዬ አስባለሁ። በታሪክ ውስጥ ዛሬን መለስ ብለን የተመለከትን እንደሆነ ልክ የዛሬ 101 ዓመት አስፋውሰን ኃይለ ሥላሴ ተወለዱ። ሐምሌ 20 ቀን በነገራችን ላይ ከአባታቸው ጋር በአራት ቀን ነው የሚለያዩት። ሐምሌ 16 1886 ዓመተ ምህረት ኤጀርሳ ጎሮ ላይ ከተወለዱት አጼ ኃይለ ሥላሴ ጋር የ22 ዓመት ዕድሜ ነበራቸው ያን ጊዜ አጼ ኃይለ ሥላሴ። ለ80 ዓመት ዩናይትድ ስቴትስ መንግስት ከተቋቋመ አንስቶ ጥቁሮች የዜግነት መብት አልነበራቸውም አሜሪካ ውስጥ። ልክ በዛሬዋ ዕለት በ1860 ዓመተ ምህረት 14ኛው የህገ መንግስት ማሻሻያ ወጣና ጥቁሮች የዩናይትድ ስቴትስ ዜጋ መሆን እንደሚችሉ ተገለጸ። እንደው ለጠቅላላ ዕውቀት ያህል ጣልጣል ለማድረግ የዩናይትድ ስቴትስ ዶላር የተሰራው ከጥጥና ከተልባ እግር ከተፈተለ ሌይን ማግ ነው። የዩናይትድ ስቴትስ የነጻነት አዋጅ የተጻፈው ከማሪዋና በተሰራ ወረቀት ላይ ነበር። ለተጠቃሽ አባባሎች ቡና የሰለጠነ ሰው መጠጥ ነው አሉ ከዩናይትድ ስቴትስ መስራች አባቶች አንዱ የአርነት አዋጅ ጸሐፊ የዩናይትድ ስቴትስ ሶስተኛው ፕሬዚደንት ቶማስ ጃፈርሰን። ክቡራትና ክቡራን ዝግጅታችን ወደ መጠናቀቁ ነው። ፕሮዲውሰራችን ብርሃን ኃይሉ የምትሰሙትን እውነት ትኖራለች በጸጋዬ እሸቱ ጋብዛናለች። በእኛ በኩል ዝግጅቶቻችን በዚሁ ተጠናቀቁ።
ያስተናገድናቸው ሰለሞን ክፍሌና
እኔም ሰሎሞን አባተንን በፕሮግራሙ ዋና አዘጋጅ አዲሱ አበበና በመላ ባልደረቦቻችን ስም አብራችሁን ስለቆያችሁ ከልብ እያመሰገንን እንሰናበታችኋለን። ጤና ይስጥልኝ። በደህና ደሩ። የትግርኛ ዝግጅት ቀጥሏል። Thank you.
Bahasa damai.